ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ጤና ይስጥልኝ አድማጮቻችን፣ ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከመጽሐፍት ዓለም ዝግጅታችንን በማስከተል የሀበሻ ጀብዱ በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን መጽሐፍ ትረካ ክፍል 9 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል።
የተባበሩት መንግስታት ድርጅት የምግብና የእርሻ ተቋም እሁድ ጥር 21 ቀን ባወጣው መግለጫ በኢትዮጵያና በሌሎች የምስራቅ አፍሪካ ሀገሮች በሚሊዮን የሚቆጠሩ ዜጎች በከፍተኛ የምግብ እጥረት መጠቃታቸውን ገለጸ። በኢትዮጵያ፣ በጅቡቲ፣ በኤርትራ፣ በኬንያ፣ በሶማሊያ፣ በሱዳንና በደቡብ ሱዳን ከ17 ሚሊዮን ህዝብ በላይ አደጋ ላይ እንደወደቀ መግለጫው አትቷል። ባለፈው ህዳርና ታህሳስ ወር ሲጠበቅ ከነበረው የዝናብ መጠን አንድ አራተኛው እንኳን ሊገኝ ባለመቻሉ ሁኔታውን ያባብሷል ተብሏል። በአሁኑ ወቅት በጣም አሳሳቢ የሆኑ ቦታዎች የደቡብ ምስራቅ ኢትዮጵያና የአፋር አካባቢ፣ ምስራቅ ኬንያ፣ አብዛኛው የሶማሌ ግዛት፣ የደቡብ ሱዳንና የዳርፉር አካባቢዎች ናቸው ተብሏል። በኢትዮጵያ፣ በሶማሊያና በኬንያ ብቻ ከ15 ሚሊዮን ዜጎች በላይ እርዳታ እንደሚያስፈልጋቸው ይታወቃል። ለአፍሪካ ህብረት ስብሰባ አዲስ አበባ የሚገኙት የግብጹ ፕሬዝዳንት አልሲሲ ከኦጋኔ አገዛዝ ጠቅላይ ሚኒስትር ጋር በጎን ተገናኝተው እንደሚነጋገሩ ተገልጿል። ውይይቱ ከቅርብ ጊዜ ወዲህ የሻከረና ቀውስ ውስጥ የገባ በሄደው በሁለቱ ሀገሮች ግንኙነት ላይ እንደሚሆንም ይጠበቃል። የአባይ ግድብ ለግብጽ ህዝብ የመኖርና ያለመኖር ጉዳይ ነው የሚሉ ክፍሎች አልሲሲ የግድቡን መሰራት በማናቸውም መንገድ እንዲያስቆሙ እየገፋፉ ሲሆን፣ የኦጋኔ አገዛዝም ግብጽ በአገሪቱ ውስጥ በተካሄደው ህዝባዊ አመጽ ጀርባ እንደነበረችበት በይፋ ሲገልጽ መቆየቱ ይታወቃል። የግብጹ ፕሬዝዳንት ወደዚህ ስብሰባ ከመምጣታቸው በፊት ለወጣቶች ባደረጉት ንግግር የአባይ ግድብን አስመልክቶ እስካሁን መንግስታቸው የወሰደው አቋም ትክክል መሆኑንና በምንም አይነት መንገድ ግብጽን የሚጎዳ ሁኔታ እንደማይፈቅዱም ገልጸዋል።
የአፍሪካ ህብረት 28ኛው መደበኛ የመሪዎች ስብሰባ በአዲስ አበባ የተጀመረ ሲሆን የድርጅቱን መሪ የመምረጥና ሞሮኮ ህብረቱን እንደገና ለመቀላቀል ያቀረበችውን ጥያቄ ማጽደቅ ከዋና ዋና የውይይት ርዕሶች መካከል ጥቂቶቹ እንደነበሩ ታውቋል። ድርጅቱን ለመምራት ከቦትስዋና፣ ከቻድ፣ ከኢኳቶሪያል ጊኒ፣ ከኬንያ እና ከሴኔጋል እጩዎች የቀረቡ ሲሆን በልምድ በእንግሊዝኛ ተናጋሪ አገሮችና የፈረንሳይኛ ተናጋሪ አገሮች በመፈራረቅ ቦታውን ሲወስዱት መቆየታቸው ይታወቃል። በሰኞ ዕለቱ ስብሰባ የቻዱ የውጭ ጉዳይ ሚኒስትር አራቱን ተወዳዳሪዎቻቸውን አሸንፈው የድርጅቱ ኮሚሽን ሊቀመንበር ሆነው መመረጣቸው ታውቋል። ሞሮኮ እንደገና የአፍሪካ ህብረት አባል ለመሆን ያቀረበችውን ጥያቄ አስመልክቶም ምንም እንኳ 42 አገሮች የሞሮኮን መመለስ ይደግፉታል ቢባልም ናይጄሪያ፣ ደቡብ አፍሪካ፣ አልጄሪያ፣ ኬንያ እና አንጎላን ጨምሮ 12 አገሮች የድርጅቱ አባል የሆነችውን የምዕራብ ሳሃራን ግዛት በቅኝ ግዛትነት የያዘችው ሞሮኮን በአባልነት ለመቀበል የአፍሪካ ህብረትን የህግ አዋቂዎች ማማከር እንደሚያስፈልግ ገልጸዋል። እነዚህ አገሮች ምዕራብ ሳሃራ የራሷን እድል በራሷ መወሰን አለባት የሚል አቋም የያዙ ናቸው። የሞሮኮ መንግስት ምዕራብ ሳሃራ በሞሮኮ አካል ነው የሚል አቋም ይዞ መቆየቱ የሚታወቅ ነው። ስልጣናቸውን የሚያስረክቡት የህብረቱ መሪ ባደረጉት የመክፈቻ ንግግር የአሜሪካው የትራምፕ አስተዳደር በሶስት የአፍሪካ አገሮች ላይ የጣለውን የቪዛ እገዳ አውግዘዋል። ባለፈው ቅዳሜ በሰሜን ምስራቅ ናይጄሪያ የቦኮ ሐራም ታጣቂዎች በወታደር መኪና ታጅበው በሚሄዱ ሰዎች ላይ ባካሄዱት የደፈጣ 7 ሰዎች መገደላቸውና በርካታ ማቁሰላቸውን በአካባቢው የነበሩ የዓይን እማኞች ገልጸዋል። ከተገደሉትና ከቆሰሉት መካከል ወታደሮች እንደሚገኙበትም ታውቋል። ደፈጣው የተደረገበት አውራ መንገድ ቀደም ብሎ በናይጄሪያ ወታደራዊ ተቋም በቁጥጥር ስር ውሎ ሙሉ በሙሉ ጸጥታው አስተማማኝ ነው ሲባል የቆየ ቢሆንም ከቦኮ ሐራም ታጣቂዎች የደፈጣ ጥቃት ያላመለጠ መሆኑ ታውቋል። ይህ ደፈጣ የተደረገው የቦኮ ሐራም ታጣቂዎች በአካባቢው በሚገኝ አንድ ወታደራዊ ካምፕ ላይ ያልተሳካ ጥቃት በፈጸሙ በሶስተኛው ቀን ነው። በሞዛምቢክ በስልጣን ላይ ያለው የፍሬሊሞ ድርጅትና በተቃዋሚ በሬናሞ መካከል የተኩስ አቁም ስምምነት መደረጉ የሚታወቅ ሲሆን በመንግስት ወታደሮች በኩል የተኩስ አቁም ስምምነቱ እየተጣሰ መሆኑን የሬናሞ መሪ ሚስተር ላክማ ተራራማ ከሆነው የጦር ሰፈራቸው በስልክ ለዜና ምንጮች በሰጡት መግለጫ ተናግረዋል። የመንግስት ወታደሮች በሬናሞ አባላትና ደጋፊዎች ላይ ደፈጣ በማድረግ በመጥለፍና የጅምላ እስር በማካሄድ ጥቃት እያደረሱ መሆናቸውን የድርጅቱ መሪ ገልጸው ሁኔታው በዚህ ከቀጠለ ጠቅላላ ጦርነት እንደገና ሊቀሰቀስ እንደሚችል አስጠንቅቀዋል። ይሁን እንጂ በአሁን ወቅት የተኩስ ማቆም ስምምነቱን እንደማያፈርሱም አስታውቀዋል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል።
ሽን ፍቃኝ ፈጃ ራሃብ ቀጠሮ ይሸጣል
ወይስ ቀን ቆጥሮ ይፈጃል?
የሆድ ነገር ሆድ ይቆርጣል ይባላል፣ ድሮ ይባላል፣ ይዘነዝላል፣ ይከትፋል።
ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይሰጣል። ወተት አንጀት ነጥፎ ሲላ፣
ሆድ ቃደርቆ ሆድ ሲራብ፣
ተሟጦ አንጀት ባንጀት ሲሳብ፣ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው?
ላይችን ሰጥቶት ለሚያስችለው ስንት ቀን ነው ስንት ሄድ ነው?
የማዕድ ወዝ ሳታጥጥ፣ አድባሩ አብዳ ሳትፈረጥጥ፣
ጥንብ ሳይተርፋት ሜዳ አይጥ፣ የቤት ድመት ሳታማምጥ፣
በመቤቷ አስከሬን ብካይ፣
እሷም ዋይ አንጀቷም ዋይ ዋይ፣ ውሻውም በጌታው ስጋ ላይ
ቸነፈር በጣለው ሲሳይ፣ አይ ስንት ቀን ትሆን የራባ ዋይ?
እስቲ እናንተ ተናገሩ ተርባችሁ የምታውቁ፣
ከቸነፈር አምልጣችሁ ተርፋችሁ እንዶ ሳታልቁ፣
ትንፋሽ ቀርቷችሁ እንደሆን ያስችላችሁ እንደው ጥቂት፣
ቀጠሮ ይሰጣል ልቂት፣
ስንት መዓልት
ስንት ሌሊት፣
ጥንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፍሩ፣
በጣረ ሞጣ ክናፋቱ አንዣቦ በመቅሰፍት እግሩ፣
አንደበት ተርፏችሁ እንደው ሳትነግሩን ከምትቀሩ፣ ካስቻላችሁ ተናገሩ።
ቆሽት ሲቃው ሳያጣጥር ሰቀቀኑን ሳያጋግል፣
እስትንፋስ ስለምን ሳትል፣
ቀጠሮ ይሰጣል ረሃብ
ለስንት ቀን ለስንት ያህል?
ስንት ሰዓት ነው የራብ አቅሙ?
ለእኔ ቢጤውማ ትርጉሙ የሁለት ፊደል ድምፅ ነው ራብ የሚሉት ከነስሙ፣
እንጂ የእኔ ቢጤውማ የታውቆት ጠባዩንማ
ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል።
ቃሉማ ያው በዘልማድ ይነገራል፣ ይለፈፋል፣
ይተረካል፣ ይዘተራል፣ ይደጋገማል፣ ይተቻል፣
እንጂ እንኳን ጠባዩንና የራብ እድሜውን የት ያውቃል?
እና የምታውቁ ነገሩን እውነት ራብ ስንት ቀን ፈጃ?
በጣራ ፋፍ ላይ ያለህ ሰው ራብ እንዴት ነው የሚያዛልቅ?
ለስንት ቀን ቀን ይሰጣል አንደበት ክነ ሳይሸመቅቅ?
ሸረሪት በልሳንህ ላይ የድር ትብትቡን ሳይሰራ፣ ቁራና ቀበሮ በቀን ከቀየህ ድባብ ሳይደራ፣
ጥንባንሳ ሊጭር ሳይመጣ፣ ቅንቡርስ ከጎጆህ ጣራ፣
እንደ ፍካሪ ኢየሱስ ቃል በጣር መጽሐትን ሳትጠራ፣
አንደበት ሳለህ ተናገር የምታውቅ የራብን ነገር፣
አስከሬንህ ከየጥሻው ተርፎ እንደው ሳይቀረቀር፣
ስንት ደቂቃ ስንት ፋታ ቀጠሮ ስንት ትንፋሽ ነበር፣
ቆሽታሮ ሳይፈረፈር፣
ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር፣
የሆድ ነገር ስንት ያቆያል ቀጠሮ ይሰጣል ልቂት፣
ስንት መዓልት ስንት ሌሊት፣
ስንት ሰዓት ነው ሰቆቃው ስንት ደቂቃ ነው ጭንቁ?
እስቲ እናንተ ተናገሩ ተርባችሁ የምታውቁ፣
ስንት ያቆያል ስንት ያዘልቃል?
እውነት ረሃብ ስንት ተቀልፈጃል? ስንት ያቆያል? ስንት ያዘንቃል?
እውነት ረሃብ ስንት ቀልፈጃል? አድማጮቻችን በማስከተል የምትሰሙት ግጥም ሙግት በሚል ርዕስ በመንግስቱ ለማ የቀረበ ነው።
አያነጭ አምላኩ ፈጣሪው ፈረንጂ ታሪክ ሆነና ታዛሪ ፈራጂ የወንዝህ ልጅ ሆኖ ያገርህ ተበቃ ተጠየቅ ይልሃል አታውቅ እንደሆነ ያሬድ ዋይዜማ ሲል ዘመረ ዘፈነ ጾመ ድጓ ማን ነው ድጓሳ ማን ነው አባትየው ማን ነው ልጅየው ኃይለኛው ታላቁ ራስ ወልደ ገብርኤል ትክክል ፈራጅ ነው ዳኛ ነው ሲባል አንድ ልጁን ለምን ሰደደው ገደል እረኝነት ይሻል ከመሆን ካህን ብሎ የተቀኘው ማን ነው መች ለምን ሰረገላ ብርሃን የሚባል ሰው ነበር የወጃም ምድር ጉድ የሐበሻ ታም አያነጭ አምላኩ አልሰማህም እንዴ ያገር ሀርበኛ ዘምቶ ከውጋዴ ሲወጣው መሞቱን ታንኩን በጎራዴ እሰት ይህ አይደለም አለመሰልጠን ወይ በድንቁርና ህይወት ማባከን እንደመሰከረ ያ ተወድሮስ ሽጉጡን አጉርሶ ሽጉጡን ሲጎርስ ሽጉጡን አጉርሶ ሽጉጡን ሲጎርስ አያነጭ አምላኩ ተረታሃል አምሳ የጣልከው የተውከው ሆኗል መቶ ታምሳ አንታ የጣልከውን ያገርህን ዜማ የህዝብህን ቋንቋ የዘርህን ግርማ ያገርህን ጨዋታ ጭፈራ ዘፈን ያገርህን ልማድ መልካም መልካሙን አያነጭ አምላኩ ምለህ ተፈጠን አይለምደኝም ስትል ማጋበስ መልቀም ፈረንጅ የጣለውን ያልጣለውንም የፈረንጅ ሆነ ቅዱስ ነው ማለት ይውረድ እንደወጣ ከራስህ ወርደት ሰውነትን አትካል ህዝብህን አትክዳ አንት ለዘሩ ባዳ ለሀገሩ እንግዳ
ከመጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 9 ምዕራፍ 13 ከአጼ ቴዎድሮስ የልጅ ልጅ ጋር አሁን በላስታ ድንበር ላይ ነን። ባለፉት ቀናት በርካታ ሹማምንት ከየግዛቱ ከነጦራቸው እየመጡ ከጦራችን ጋር ስለተቀላቀሉ አሁን ጦራችን ወደ 50 ሺህ ገደማ ወይም ከዛ በላይ ሆኗል። እንግዲህ ይህ ግምት ብቻ ነው። ትክክለኛውን ቁጥር እግዚአብሔር ብቻ ነው የሚያውቀው። እንግዲህ ወደ ሰሜን ለመሄድ ከዚህ የተራራ ጫፍ ላይ ተነስተን ወደ ታች ወርደን በዚያ አስፈሪና አስቸጋሪ ጠባብ ሰርጥ ማለፍ አለብን። ስፋቱ ግማሽ ሜትር የማይሞላውና ናዳ የበዛበትን ይህን ሰርጥ መውረዱ ምን ያህል አስቸጋሪና አደገኛ መሆኑን የተረዱት ራስካሳ ጦራቸውን ሁለት ቦታ ላይ ከፈሉት። ወደ ተከዜ ወንዝ በዚህ አስቸጋሪና አደገኛ የሰርጥ መንገድ 1200 ሜትር ቁልቁል ለመውረድ ከመሞከራችን በፊት ጦራችን ለማረፍ አፋፍ ላይ ቆመ። እንዲህ እዚህ አፋፍ ላይ ቆሜ የተከዜን ሸለቆ ሳደንቅ ድንገት በጦራችን ግርግር ተፈጥሮ ፉከራውና ሽለላው ከሩቅ ይሰማ ጀመር። እስካሁን ያላንዳች ችግር በሰላም ሲጓዝ በነበረው ጦራችን መካከል ምናልባት አመጽ ተነስቶ ይሆናል በሚል ስጋት በፍጥነት ወደ ጦር ሰፈር ስመለስ ራስካሳን ወደነዚህ ወደሚፎክሩትና ወደሚሸልሉት ጦረኞች ሲሄዱ አየሁና በሩጫ ቀረሽ እርምጃ ተከተልኳቸው። በቦታው ስንደርስ በእነዚያ በሚፎክሩትና በሚሸልሉት መካከል የራስካሳ የበኩር ልጅ ደጃዝማች ወንደሰን በበታች ሹማምን ተከቦ የአባቱን መምጣት ሲጠባበቅ አገኘ ነው። ወዲያው ደጃዝማቹ አባቱን ሲያይ እየሮጠ መጥቶ ከእግራቸው ስር ወድቆ እግራቸውን ለክብራቸው ስሞ ሲነሳ እንደ አባትና ልጅ ተቃቅፈው ተሳሳሙ። አንጀት በሚበላ ሁኔታም ተሰነባበቱ። አዎ ጀነራል ደጃዝማች ወንድወሰን ግማሹን የራስካሳን ጦር እየመራ ለምስራቅ በኩል ዞሮ ተከዜን ሊሻገር ሄደ። የቀረው የራስካሳ ጦር አሁን ከቆምንበት አፋፍ ላይ ቁልቁል ወርዶ የተከዜን ወንዝ ለመሻገር ይሞክራል። እንዲህ አይነቱ መሰነባበት በኋላ የራስካሳ ፈረሰኛ ጦር ለኛ ቀድሚያ ሰጥቶ መንገድ ስለለቀቀልን ቁልቁል ወደ ተከዜ ወረድ። ይህ የሰርጥ መንገድ ታሪካዊ የሚያደርገው እና አንድ ምንጊዜም ማንም የማይረሳው ታሪክ አለው። በ1860ዎቹ ውስጥ تيودروس يميبال عند جغنا نغوس بيتيوبيا نغسو نبر لذي جغنا دفار نايتمارا اگرون كمان نمبلاي سلم يود نغوس بزو بزو تاريخ تصبوال عندن كفو ملاس يتاريخ صحافيوج بسلطانو مچرشا قدم لاي ابدت بيتي نغر جمروت نبر يالو يصفالو ليلوش دغمو تيودروس كجزيو قدمو يمتان نغوسنو يالو يفلا صفالو ونم كرة تيودروس بهيوت በስልጣን ዘመኑ መጨረሻ ገደም ላይ እንግሊዞች ጋር በተፈጠረ አለመግባባት በአገሩ ይኖሩና ይሰልሉ የነበሩ ፈረንጆችን እንግሊዞችን በሙሉ ሰብስበው ያስራል። ከነዚህ ከታሰሩ ፈረንጆች መካከል በንጉሱ ቤተ መንግስት ይኖር የነበረው ቆንስል ካሜሮንም ይገኝበት ነበር። ምንም እንኳን እንግሊዞች ችግሩን በዲፕሎማሲ ለመፍታት ቢሞክሩም በእንግሊዞች ብልጣብልጥነትና ንቀት ከፈኛ የተናደደው የንጉስ አሻፈረኝ አንድም እስረኛ ለቀም ብሎ ለውስጥ ገባ። ይህንን ታታሪ ንጉስ ለመጣልና በመተኩ አሻንጉሊት ንጉስ ለማንገስ ነገር የሚሸርቡት እንግሊዞች በጀነራል ናፒየር የሚመራ የህንድ ጦር እስረኞቻቸውን ለማስፈታት ወደ ኢትዮጵያ ላኩ። በ1867 በርከት ያሉ የህንድ ወታደሮች በእንግሊዛውያን መኮንኖች እየተመሩ ኤርትራ ገቡ። በዙላ ወደብ ጥቂት አርፎ ወደ መሃል ሀገር ዘልቀው ለመግባት ከየግዛቱ ገዢዎች ጋር እየተደራደሩና በጉቦ መልክ መሳሪያ እየሰጡ በእነዚሁ የየግዛቱ ገዢዎች መሪነት እስከዛሬ አንድም የወራሪ ጦር ረግጦት የማያውቀውን አገር ፈለጋ ወደ መሃል ሀገር ጉዞ ጀመሩ። እንደርኩት የቴዎድሮስ ተቃዋሚ የየግዛቱ ንጉሶች የጀነራል ናፒየር ጦርን መንገድ እየመሩ አሁን ለኖርደው የምንንቀጠቀጥለትን ሰርጥ ሁሉ ወጣው መቅደላ አፋፍ ደረሱ። ጀነራል ናፒየር የጦር መሪ ብቻ አልነበረም፣ በጣም ጎበዝና ወደር የማይገኝለት ተደራዳሪ ዲፕሎማትም ነበር። አለዚያማ በእነዚህ ትናንሽ ንጉሶች መሬት ላይ በሰላም ተጉዞ እዚህ መቅደላ አፋፍ ላይ ባልደረሰ ነበር። ጀነራል ቴዎድሮስ ከታማኝ ወታደሮቹ ጋር የጀነራል ናፒየርን ጦር ገጥሞ ተዋግቶ በተሸነፈ ጊዜ የጀነራል ንጉስ እጅን አሰጠን ብሎ ራሱን ይገላል። እንግሊዞችም እስረኞቻቸውን አስፈትተው በውላቸው መሰረት በመጡበት መንገድ ተመልሰው የኢትዮጵያ መሬት ለቀው ወደ ህንዳቸው ሄዱ። የኒፈረስ እንዲህ በዝግታና በተነቃቄ ቁልቁለቱን ሲወርድ በመንፈስ እነዚያን የደከሙ የጀነራል ናፒየር ወታደሮች በዚያ ጥንታዊና ደማቅ የወታደር የደንብ ልብሳቸው አየዋቸው ሳልኳቸው። የኒኮረስ ከራስ ካሳ በቅሎ ብዙም ወደ ኋላ ሳይርቅ በርጋታ ሰርቶን እየወረደ ነው። እኔ ኋላ አንድ እስከዛሬ ያላየሁት ኮስታራና ቆፍጣና በ30ዎቹ እድሜ ውስጥ የሚገኝ ወጣት ሹም በፈረሱ ላይ ተቀምጦ ይሄዳል። በቅርቡ ከኛ ጦር ጋር የተቀላቀለ መሆን ይኖርበታል። እስከዛሬ በጦራችን መሃል አላየሁትም። ብቻ እንዲህ በዚህ ወጣት ቆፍጣና መኮንን መገረመን ያየ የኔ ፈረስ ልጓሚያሽ ወደኔ ተጋብሎ ያጼ ቴዎድሮስ የልጅ ልጅ ነው አለኝ። ተከዘን ተሻግረን ጥቂት እንደሄድ ከፊት ለፊታችን ትልቅ ሜዳ ተዘረጋ። በዚህ ለጥ ባለ ሜዳ ስንሄድ ውለን የሙጫ ቀበሌ ተቀበለን። በሙጫ ቀበሌ ብዙ ጎጆች መሃል ስንሄድ ቆይተን ከቀበሌው ትንሽ ወጣ ብሎ አንድ ጉብታ ላይ ሰፊ ግቢ አየን። እዚህ ትልቅ ግቢ አጠገብ ስንደርስ ራስ ካሳ ከፈረሳቸው ላይ ወርደው በቀጥታ ወደ ግቢ ሲገቡ እልልታው እስከ ሩቅ ቦታ ድረስ ሳይቀር ይሰማ ነበር። ቀልጣፋው አሽከራቸው መቼም ፋን ወደ ግቢ ውስጥ እንደገባ ሳናስተውል በግቢ ውስጥ ተንቀሳቃሽ ዙፋናቸውን ስላቆመላቸው በዙፋናቸው ላይ ተቀምጠው የግቢውን ዙሪያ ገባ መቃኘት ጀመሩ። እንዲህ ግቢውን እየቃኙ በትዝታ በጣም ርቀው ሄዱ። አንድም ሰው ድፍረት ኖሮት ከዚህ የቀን ህልማቸው ሊቀሰቀሳቸው አልሞከረም። የዛሬው ሽማግሌ ራስ ካሳ የወጣትነት ዘመኑን በሙጃ ነበር ያሳለፈው። ከዛሬ 30 ዓመታት በፊት ከሙጃ እንደ አንድ ተራፊ ታራሪ ያለፈላጎቱ ነበር ወደ አዲስ አበባ ሄደው። እናው ዛሬ ከ30 ዓመታት በኋላ ወደ ሙጃ እንደራስ ብቻ ሳይሆን
የአምስት ሀብታም ትላልቅ ጠቅላይ ግዛቶች ገዢና ከንጉሠ ነገሥቱ ቀጥሎ በመላው ኢትዮጵያ እንደ ሁለተኛ ሰው የሚታየው ገዢ ወደ ሙጃ ተመለሰ። የዛሬው የጦራችን አዳር በሙጃ እንደሚሆን ሳይታለም የተፈታ ነው። በሁለተኛው ቀን ከሙጃና አካባቢው ቀበሌዎች ራቅ ካሉ ቀበሌዎች ሳይቀር በርካታ ሹማምንት እየመጡ ከራስ ካሳ ጋር እየተሳሳሙ ለ30 አመታት ያህል የቆየውን ናፍቆታቸውን ተወጡ። ከሰራዊታችን ምንጊዜም የማይለዩ አንድ ቄስ ከሙጃ ግቢ ፊት ለፊት ካለ አንድ አነስ ያለ ዋርካ ስር ተቀምጠው ዘወትር ከእጃቸው የማይለየውን መጽሐፋቸውን ሲያገላብጡ አገኘዋቸውና የእግዚአብሔር ሰላምታ አቀረብኩላቸው። ራስ ካሳ ከዛሬ 30 አመታት በፊት እንደ አንድ ተራ ፊታውራሪ ወደ አዲስ አበባ እንደሄዱ የነገሩኝ እኚሁ ቄስ ናቸው። ቄሱ ቀጥለው አየህ ራስ ካሳ የሸዋ መኳንንት ባያስቸግራቸው ኖሮ ዛሬ የአንድ ሁለት ደብር አለቃ በሆኑ ነበር አሉና ቄሱ ስለ ራስ ካሳ ንጉሳዊ ቤተሰብነት ሲናገሩ ሳደ ስላሴ ዳርጌን ወለደ፣ ዳርጌ ደግሞ ተሰሜን ወለደ፣ ተሰሜ ደግሞ የኛን ራስ ካሳ ወለደች። ራስ ካሳ ደግሞ እነሆ አከታትሎ አራት ወራሾች ወልዶልናል፤ ወንድ ወሰን፣ አበራ፣ አስፋ ወሰንና አስራት ካሳ። እንዲህ እኚህ ቄስ ያጫወቱኝን የራስ ካሳን የዘር ግንድ እያሰረሰርኩ ወደ ድንኳኔ ተመለስኩ። ምንም እንኳ ከደብረ ታቦር ስንነሳ ጥቂት ሲጃራዎች የነበሩኝ ቢሆንም የመጨረሻውን ሲጃራ ካጨስኩ ብዙ ሰንብቻለሁ። እንግዲህ ምናልባት ሌላ ሲጃራ መግዛት የምችለው መቀሌ ስንገባ ነው። መቀሌ ለመድረስ ደግሞ ቢያንስ የ14 ቀን መንገድ ይቀረናል። ለዚያውም መቀሌን ከኛ ቀድመው ጣሊያኖች ካልያዙት ማለት ነው። እናም በጧት ተነስቼ ፈረሴን ጫንኩና ሙጃ እንድጎበኝ ስነሳ ብልጣብልጡ አቶ ተሰማ የሳቁና ፈገግታው ሳይለየው ትንባሆ የሚያበቅል ብቸኛ ቀበሌ ሙጃ ብቻ መሆኑን ነገረኝ። ሙጃ ቀበሌ ስገባ ይህ ጊዜሩ የረሳት የምትመስል ቀበሌ በአንዲት ሴንጀር የልብስ ስፌት መኪና በመጠኑም ቢሆን የዘመኑ ስልጣኔ የዳሰሳት ትመስላለች። የሴንጀሯ ባለቤት የቀበሌዋ ልብስ ሰፊ ከጎጆ ደጃፍ ላይ ተቀምጦ የልጆች ጨዋታና ጩኸት ሳይረብሸው በዕለት ተግባሩ ላይ ተሰማርቷል። ልብስ ሰፊው ልዩ ችሎታና ጥበብ የግድ የሚያስፈልገው ሰው መሆን የለበትም። በአብዛኛው የተቀደዱ ልብሶችን መልሶ ሲሰፋ ይውላል። አልፎ አልፎ አዲስ ልብስ ሊያሰፋ የሚመጣ ደንበኛ ቢኖርም የሚያሰፋው ልብስ እጀ ጠባብ ቀሚስ፣ ለልጆች ጥብቆ ወዘተ ስለሆነ ልብስ ሰፊው በዚህ ይቸገራል የሚል ግምት የለኝም። በእውነት ያንን እታች እግሩ ላይ የተጨማደደ ሱሪ ለመስፋት ልዩ የሆነ ጥበብ አያስፈልገውም። አሰፊዎቹም ለልብስ ሰፊው ለዚህ ጥበባዊ ስራው የሚከፍሉት በጥራጥሬ፣ በበርበሬ ወይም በጨው ምናምን ስለሆነ ሰፋ ጠበበ፣ ረዘማ አጠረ ብሎ የሚከራከር ደንበኛ ይኖራል ብሎ መገመት ያስቸግራል። ሁሉም ኢትዮጵያዊ ወንዱም ሴቱም ከትከሻው የማትለየውን ነጠላም ሆነ ጋቢ ራሱ ለባሹ በቀላሉ በመርፌ በእጁ ቢሰፋው የሚችለው ነገር ስለሆነ የግድ ወደ ባለሲንጀሩ ልብስ ሰፊ የሚያስኬደው አይነት አይደለም። እንዲህ በባለሲንጀሩ ልብስ ሰፊ ላይ እየተፈላሰፍኩ በፈረሴ ሲሄድ አንዲት በጣም ውብ ቆንጆ ልጅ በመንገዴ ገብታ ና ጌታው የፈለግከውን ያህል ትንባሆ እሸጥልሃለሁ አለችኝ። ግን ትንባሆ እንደምፈልግ በምን አወቀች? ገና ከግቢ ስነሳ ስለ ትንባሆ ነገር ያወራሁት ከአቶ ተሰማ ጋር ብቻ ነው። አቶ ተሰማን ደግሞ ከግማሽ ሰዓት በፊት በግቢው ጥየው ነው የመጣሁት። በመንገዴ ላይ አንድም መንገደኛ ሰው ሳይገጥመኝ ከፈረሴ ላይ አንድ ጊዜም ሳልወርድ ቀጭማን መንገድ ተከትዬ ነው የሄድኩት። በመንገዴም ላይ ባህላዊውን የሀበሾችን የትኩስ ዜና መለዋወጫ ማለትም ከቀበሌ ቀበሌ ቃላት ልውውጥ ሲጫጫሁ እንኳን ሰማሁም። ሆነም ቀረ በዚች ከዘመኑ ስልጣኔ በጣም በጣም ወደ ኋላ ርቃ ባለች ትንሽ ቀበሌ ያለ ስልክ፣ ያለ ቴሌግራም፣ ያለ ምንም መገናኛ ዘዴ በቀላሉና እጅግ በሚያስደንቅ ፍጥነት መረጃ መለዋወጥ መቻላቸው እያስደነቀኝና ግራ እያጋባኝ የቆንጂየዋን ጉብል ልጅ የትንባሆ ገበያ ተቀበልኩና አንድ ብር ሰጣዋል። ከጥቂት ደቂቃዎች በኋላ ያቺ ቆንጆ ግብል በክፋ ሙሉ በጉንኳ ያልደረቁ የትንባሆ ቅጠሎች እያስተቀፈችኝ ሚስተር ሎት ጌታው አለችኝ። የለኝም አልኳት ሳቅ እያፈነኝ። ሰሙ ጌታዬ እኔን ይውሰዱኝ ጥሩ ሚስቶን ልሎታለሁ አለችኝና ከኔ ምንም አይነት መልስ ሳትጠብቅ ታማኝ ሚስቶን ልሎታለሁ፣ ሌት ተቀንም ጠንክሬ እሰራለሁ፣ በእኔ የማያፍሩ ጌታ አደርጎታለሁ አለችኝ። ግራ ቢገባኝ ወደ ጦር ሜዳ ከራስ ካሳ ጋር እየሄድኩ እንደሆነ ታውቂ የለም አልኳት። እኮ ታዲያ ጌታ ወደ ጦር ሜዳ እንደምን ብቻውን ይሄዳሉ? ከተላም ምንም መልስ ከኔ ሳትጠብቅ አዩ ጌታዬ፣ ቢቆስሉ ማን ቆስሎን ያስርሎታል? ቢሞቱስ ማን ጉድጓድ ቆፍሮ ይቀብሮታል? ጌታዬ ግድ የለም ይውሰዱኝ እያለች ተማጸነችኝ። አሁን ነገሮች እየተገለጹልኝ መጡ። በእኛ ሰራዊት ውስጥ አብዛኛው ሹም ከሚስቱ ወይም ከገረዱ ጋር ወደ ጦር ሜዳ የሚዘምትበት ምክንያት፣ አቶ ተሰማም አንዲት ቆንጆ ወጣት ሚስታቸው አብራቸው እዚህ አለች። በሚቀጥለው ቀን በጉዟችን ቀጥለን ተራራውን በእግራችን ስንወጣ ሜዳ ቢጤ ነገር ስናገኝ በፈረሶቻችን ላይ ሆነን ስንገሰግስ ውለን ከፊት ለፊታችን አንድ ተራራ ጉብ ብሎ ታየን። ከዚህ ተራራ ጫፍ ላይ ለመድረስ ቢያንስ 3-4 ቀን ይፈጅብን ይሆናል። ከዚህ ተራራ ጫፍ ላይ የኮረም ከተማ ይጠብቀናል። ከዚህ አይነቱ አድካሚ ጉዟችን ሁሌም የሚገላግለን ያቺ ረፉ የምትለው ጥሩምባ ተነፋችና ሌሊቱን የምናሳልፍበትን ቦታ መርጠን ድንኳናችንን እንደነገሩ ከጣልን በኋላ እኔ አካባቢያችንን ለመቃኘት ከሰፈር ወጣው። የአምባላጌን ተራራ ለመውጣት ቢያንስ 3000 ሜትር ከባህር ወለል በላይ አሻቅበን መውጣት አለብን። በእነዚህ ለሁለት በተከፈሉ በሚመስሉ ተራራዎች መካከል እንኳን ፈረንጅ ኢትዮጵያዊውም ራሱ ለህይወቱ ምንም መተማመኛ የሌለው የራያና አዘቦዎች መሬት ተዘርግቷል። በራያዎችና አዘቦዎች መሬት ላይ ገና ተከዜን ልንሻገር ስንወርድ ተሰናብቶን በስተምስራቅ በኩል ዞሮ የሄደው ደጃዝማች ወንዶሰን ትልቁን ድንኳኑን ጥሎ ሰፍሯል። ቢያንስ የአንድ ቀን መንገድ ያህል ቀድሞን ሄዷል። ወደ ጦር ሰፈራችን ተመልሼ ስለ ጉዟችን ማስታወሻ ስጽፍ አንድ ጸጉረ ለውጥ ፈረንጅ ወደ ጦር ሰፈራችን መጣ። አጭር ቁምጣና ካኪ ሸሚዝ ለብሷል። የበረሃ ቆብም ደፍቷል። እድሜውም ከ35 ዓመት አይበልጥም። እኔም ባየኝ ጊዜ ብዙም አልተደነቀም። ብቻ የሆነ ነገር ሊነግረኝ ፈልጎ ወደ እኔ ሲመጣ ከኋላው የሚከተሉት ሁለቱ ቆፍጣና የራስ ካሳ ወታደሮች ከመንገዱ መልሰው ይዘውት ሄዱ። ወዲያው ከሰፈር አንበሳን አስጠራሁና ይህንን አዲሱን ፈረንጅ አየኸው ስል ስለ አዲሱ ፈረንጅ የሚያውቀውን ቢነግረኝ ብዬ ጠየቅኩት። የት አባቱ? የጣሊያን ሰላይ ነው አለኝ አንበሳ 10 ጊዜ በመጸየፍ ምራቁን ወደ መሬት እየተፋ። በሰፈር ያሉትን ታማኝ ወዳጆችን ሹሞቹን ሳይቀር ስለዚህ ጸጉረ ለውጥ ፈረንጅ የሚያውቁትን ቢነግሩኝ ብዬ አጠያየሁ። ማንም ምንም ሊነግረኝ ሳይፈልግ ቀረ። ይህንኑ አዲስ ፈረንጅ ራሴ ላናገረው ፈለግኩና የት እንዳለ ሳፈላልግ ከሰፈራችን ወጣ ብላ ባለች አንዲት ጎጆ ውስጥ በወታደሮች እየተጠበቀ አገኘሁት። የራስ ካሳ ፈረንጅ መሆኔን ደጋግሜ አስረድቼ እንዳናገረው ዘቦችን ብለምንም ፈቃደኛ ሳይሆኑ ቀርተው ምንም ሳይቀናኝና ምንም ነገር ስለዚህ ፈረንጅ ሳላውቅ የዘወትር የግብር ሰዓት ደረሰና ወደ ግብር ገባን። በግብር ላይ ከኔም ብዙ ሳይርቁ የሚቀመጡ አንድ የራስ ካሳ ቀኝ አዝማች ፈረንጁ በምርኮ መልክ ታስሮ እንደሚጠበቅ አይነት ነገር ተቋቁመው ከነገሩኝ ወሬ ውጭ ምንም የረባ ነገር እጄ ሳላስገባ ወደ ድንኳኔ ተመለስኩ። ሁለተኛው ቀን አዲሱ ፈረንጅ ከራስ ካሳ ከመጨረሻዎቹ የክብር ዘቦች ጋር በፈረስ ላይ ተቀምጦ ሲሄድ አየሁትና ወደ ኋላ ተመልሼ ላናግረው ሞከርኩ። ይሁን እንጂ ዛሬም አልቀናኝም። ጠባቂዎቹ ዘቦች ወደፊት ሄጄ በጉዞዬ እንድቀጥል ስላዘዙኝ ከፈረንጁ ጋር ሳልነጋገር ወደፊት ሄድኩ። እንዲህ በጉዟችን ወደፊት ገፍተን የወንድሻን ቀበሌ እንደተሻገር ከፊት ለፊታችን ትልቅ የበቆሎ አዝመራ ተዘርግቶ ጠበቀን። የበቆሎን አዝመራ ያየው ሰራዊታችን ያለ አንዳች አጋጅ ያንን በቆሎ አዝመራ ዘመተበትና ከጥቂት ጊዜ በኋላ ያ የበቆሎ አዝመራ ለመልክት ሳይቀር ድራሹ ጠፋ። ከዚህ ዘረፋ በኋላ ሰራዊታችን በጉዞው ቀጥሎ ዲልዲ የምትባል ቀበሌ ስንደርስ አዳራችን በዲልዲ እንዲሆን ተወሰነና ድንኳኖቻችንን ጣል። በዲልዲ የጦር ሰፈራችን እንደተለመደው የራስ ካሳ አብሳዮች ግብር አስተጋጁና ግብር ገባን። ይገርማል፣ ያንን እስረኛ ፈረንጅም ዘቦች አምጥተው ከኛ ጋር አስቀመጡት። በግብር ላይ ይህ አዲስ ፈረንጅ ኒልስትሮም እንደሚባልና ዜግነቱም ስዊድናዊ ሲሆን የተወለደው አስመራ እንደሆነ ነገረኝ። ቀጥሎም አሁን የራስ ካሳ እስረኛም እንደሆነም አክሎ ነገረኝ። ግን በምን ምክንያት የራስ ካሳ እስረኛ ሊሆን እንደቻለ ኒልስትሮም ሚስጥሩ ለራሱ ተወው። የኔ ግምት ብቻ ሊሆን ይችላል። ኒልስትሮም ለራስ ካሳ ሁለተኛውን ኢጣሊያኖች መልእክት ይዞ የመጣ ሰው መሰለኝ። አሁንም ግምት ብቻ ነው። ኒልስትሮም ለራስ ካሳ ይዞት የመጣው መልእክት ደብዳቤ ማስፈራራትና ኃይለ ቃል የበዛበት ነገር መሰለኝ። ለዚህም ሳይሆን አይቀርም ራስ ካሳ በጣም ተበሳጭተው ኒልስትሮምን ያሰሩት። እንዳልኩት ይህ የኔ ግምት ብቻ ነው። ከሁኔታዎች መረዳት እንደምንችለው ራስ ካሳ አንቱም የሚባሉ ትልቅ ዲፕሎማት መሆናቸው ነው። ጣሊያኖች በተደጋጋሚ ላቀረቡላቸው የድርድር ሐሳቦችና ሌላም ሌላም ነገሮች በሚያወላውልና በሚያደናግር መልሳቸው ጣሊያኖችን ሲያደናግሩ ማለት እሺም እንቢም ሳይሉ እነሆ አንድ ወር ሙሉ የጣሊያን አውሮፕላን ሰላም ሰጥተውን አንድም ወታደር ሳናጣ ቀጥ ብለን ያለምንም ችግር ወደ ጦር ግንባር እየተቃረብን ነው። አዎ፣ ራስ ካሳ በዚህ ዲፕሎማሲያቸው ለሰራዊታቸው የሚበቃውን ያህል ጊዜ ገዝተዋል። ከግብር በኋላ ራስ ካሳ ከዙፋናቸው አስጠሩኝና ነገ ጸግረው ለውጡን ፈረንጅ ስዊድናዊውን ኒልስትሮምን ከጠባቂዎች ጋር ወደ ደሴ ለንጉሠ ነገሥቱ እንደሚልኩት ነገሩኝ። ምዕራፍ 14 በአሸንጌ ሐይቅ። ከወጣቱ ስዊድናዊ ሚስዮን ጉብኝት በኋላ ራስ ካሳ ከወትሮው ልምዳቸው ውጭ በፍጥነት ወደ ሰሜን ጦር ግንባር ጦራቸውን ይዘው መገስገስ ጀመሩ። እስከ ዛሬዋ ቀን ድረስ ወታደሮች ድንኳኖችን ነቃቅለው ወታደሩም ከያደረበት ጥሻ ተሰባስቦ ለጉዞ እስኪዘጋጁ ድረስ ሁለትም ሶስትም ሰዓት በተንቀሳቃሽ ዙፋናቸው ላይ ተቀምጠው ወይ የአካባቢውን ነዋሪዎች ችግር ይፈታሉ አሊያም ዝም ብለው ከበታች ሹማምንት ጋር እየቀለዱ ያወራሉ። አንድም ቀን ለጉዞ ተጣድፈው አያውቁም ነበር። ብዙ ጊዜ በተደጋጋሚ ማለት ይቻላል ራስ ካሳን ወደ ሰሜኑ የጦር ግንባር በተቻለ ፍጥነት ቶሎ ቶሎ እንድንሄድ በወተውትም ሁሌም ትከሻቸውን በግድለሽነት ነቅነቅ አድርገው ያ ፈገግታቸው ሳይለያቸው አይዞን የምሰራውን ነገር አውቃለሁ አይነት ነገር ይመልሱልኝ ነበር። አዎ፣ ራስ ካሳ ፍጹም እርግጠኛ ነበሩ የጣሪያን አውሮፕላኖች ጦራቸውን እንደማይደበድቡ። የዲልዲን የጦር ሰፈር ለቀን ከወጣንበት ቀን ማለዳ ጀምሮ ገና ከመንጋቱ በፊት ከጥቂት አጃቢ የክብር ዘብ ወታደሮቻቸው ጋር ብቻ የጦር ሰፈሮቻችንን ለቀው ወደፊት መሄድ ጀመሩ። ጠዋት ከእንቅልፌ ስነቃ ራስ ካሳ ገና ድሮ ከጦር ሰፈር ወጥተው ሄደዋል። ድንኳኖችም ትናንት በዚች የጦር ሰፈር ለመቆማቸው ምንም አይነት ምልክት ሳይታይ ድራሻቸው ጠፍቷል። አዎ፣ በራስ ካሳ ጥብቅ ትዕዛዝ ወታደሮች ነግቶ ፀሐይ ከመውጣቷ በፊት ነቃቅለው በመጋዣዎች ጭነው ወደፊት ሄደዋል። አሁን ራስ ካሳ ጣሊያኖች በጉዟችን ላይ በአውሮፕላኖቻቸው በቦምብ ይደበድቡናል የሚል ስጋት አድሮባቸዋል። ግን ይህን ድንገተኛ ስጋታቸውንና ፍርሃታቸውን እንዴት ብሎ መረዳት ይቻላል? ብቸኛው ማብራሪያ ስዊድናዊው ኒልስትሮም ይዞት የመጣው የጣሊያኖች ደብዳቤ ብቻ ነው። አሁን ጓዴ ብራየርም ከእንቅልፉ ስለተነሳ በፍጥነት ተጉዘን የራስ ካሳን ጦር ቢያንስ ጅራፉን መያዝ አለብን። ለእኛ ፈረንጆች ደህንነት ጥበቃ 20 የሚያህሉ ወታደሮች ቢኖሩም ዛሬ ከኔ ከብራየርና ካቶ ተሰማ በስተቀር አንዳቸውም የኛ ተባቂ ወታደሮች ባጠገባችን የሉም። እንዲህ በዚያ ሁሉ የባላገር ወታደሮች መሃል ካቶ ተሰማ ጋር ብቻችንን እንደቆም ራቅ ብሎ በእኛ ላይ የሚፎክሩና የሚዝቱ ወታደሮችን መስማት ጀመር። የኛ ተባቂዎች በጦር ሰፈር ሲንቀዋለሉ ባጠገባችን ያሉና የኛ ተባቂ አቶ ተሰማ ብቻ ናቸው። አቶ ተሰማ እነዚህን ባላገሮች እንደምን ብቻቸውን ማቆም ማገድና እኛ ጣሊያኖች እንዳልሆንን ማስረዳት ይቻላቸዋል? ስድቦቹና ዛቻዎቹ እየቀረቡና እየጠነከሩ መጡ። እነዚህ ጣሊያኖች እዚህ ምን ይሰራሉ? ይላል ከፎካሪዎቹ አንዱ። ወይ ጉድ ወይ ድፍረት ይላል ሌላው። ጉድ ጉድ አገራችንን መውረራቸው መድፈራቸው አንሶ እዚሁ ማላችን ይሸራሸራሉ ይላል ሌላው። ጎበዝ ምና ተካራ ያስፈልጋል እዚሁ በእነዚሁ ላይ ጣሊያኖችን መግደል እንጀምር ሌላው ሐሳብ ያቀርባል። ታማኙና ደፋሩ የኛ ጠባቂ ወታደሮች አለቃ አቶ ተሰማ ተመንጃቸውን አቀባብለው ዘቅዝቀው እንደያዙ ተው ተው የራስ ካሳ ፈረንጆች ናቸው ተው ብያለሁ ተው እያሉ በእነዚህ በሚሳደቡና በሚዝቱ ወታደሮች ማል እንደተቆጣ ነበር ሲያጉረጠርጡ። ያ ይሳደብ ይዝት የነበረው የባላገር ወታደር መንገዱን ከፈተልን። እናም አቶ ተሰማ ፈረሶቻችንን ስላመጡልን እነዚህ ወደፊት ከሚጠብቀን መከራ ከወዲሁ ሊገላግሉን ከተነሱት ኢትዮጵያውያን የገበሬ ወታደሮች ቄራ ወጥተን የራስ ካሳን ዋና ቀዳሚ ጦር ፍለጋ ወደፊት ሄድ። በበኩሌ በእነዚህ ኢትዮጵያውያን የገበሬ ወታደሮች አልፈርድባቸውም። ጣሊያኖች ናቸው የሀገራቸውን ድንበር ጥሰው የገቡት። ጣሊያኖችን ባገኙት ቦታና አጋጣሚ ሁሉ ቢገሉ የሚቀበምም ሆነ የሚቀየም ልብ የለኝም። ችግሩ ታዲያ እነዚህ የባላገር ወታደሮች በአውሮፓ ጣሊያኖች ሌላ ሌሎች የአውሮፓ ሀገሮች ውስጥ ሌሎች ፈረንጆች መኖራቸውን አለማወቃቸው ነው። የነገራቸው ያፍረዳቸው ሰው የለምና ለነሱ ቆዳው ነጣ ያለ ፈረንጅ ሁሉ ጣሊያን ነው። ጣሊያን ደግሞ ጠላት ነው። ጠላት እስከሆነ ድረስ ለጠላት የተደገሰው ድግስ ሁሉ እስከን ጥፍጣፊው ይገባዋል። በጉዞችን ገፍተን በየሸለቆው በየጅረቱ ታጉረው በፍጥነት ወደፊት እንዳንሄድ ከሚያግዱን ከብቶችና የጭነት አጋሰሶች ጋር እየተጋፋን ስንጓዝ ቆይተን በመጨረሻ ከፊት ለፊታችን ወደፊት የሚሄዱ ጸጉራቸውን እንደ ማንኛውም ኢትዮጵያዊ ጦረኛ ሁሉ ያጎፈሩ ታጣቂ ፈረሰኛ ወታደሮችን ማየት ጀመርን። ምንጊዜም ቢሆን ለምን እንደሆነ በማይገባኝ ምክንያት አብዛኛው የራስ ካሳ የክብር ዘብ ወታደሮች ካላቸው የኢትዮጵያ ወታደሮች የደንብ ልብስ ኮቱን ብቻ ለብሰው በላዩ ላይ ነጠላቸውን ወገባቸው ላይ አስረው ዝናራቸውን በላዩ ላይ ጠምጥመው በፈረሶቻቸው ላይ ተጀንነው እንደ ሁል ጊዜው ሁሉ ሲሄዱ አየን። እነዚህ በትክክል የራስ ካሳ ወታደሮች ናቸው። ይሄ ማለት ደግሞ ወደ ራስ ካሳ እየተቃረብን መተናል ማለት ነው። እናም እነዚህ የራስ ካሳ ወታደሮች ጋር ተቀላቅለን ወደፊት ሄድ። አሁን ከነዚህ የራስ ካሳ ወታደሮች ጋር የያዝናትን የሸለቆ መንገድ ተከትለን ብንሄድ እርግጠኛ ነኝ ወደ ዋናው መንገድ እስክንወጣ 2-3 ሰዓት ይፈጅብናል። እነዚህ ወታደሮች ግን እስከዛሬ ባረገጡት ምንም በማያውቁት መሬት ላይ ሁሉ በታላቅ ፍጥነት አካባቢውን የማጥናትና ቶሎ የመወሰን ልዩ የተፈጥሮ ችሎታ አላቸው። አንዱ መትረየስ በትከሻው የተሸከመ ቆፍጣና ጎረምሳ ጦረኛ የሸለቋን መንገድ ለቆ እጅግ በሚያስደንቅ ፍጥነት በትከሻው ምንም ነገር እንዳልተሸከመ ሁሉ ገደሉን እየቧጠጠ ወደ አፋፍ ወጣ። አለቃ ነገር ነው መሰለኝ በርካታ ወታደሮቹ ተከትለውት ከሱ ፍጥነት በማይተናነስ ሁኔታ ገደሉን ወጥተው አፋፍ ላይ ያንን መትረየስ እስካሁን ከትከሻው ያላወረደውን የጦር አለቃቸውን ከበው ቆመው ቁልቁል የሰራዊቱን አካሄድ መቃኘት ጀመሩ። አው ከዚያች አፋፍ ላይ ሆኖ የራስ ካሳን ጦር አካሄድ በትክክል ማየት ይቻላል። እናም ወጣቱ ሹም አካባቢውን በፍጥነት ካጠና በኋላ ለራስ ካሳ ማረፊያ የሚሆን ቦታ ፍለጋ ከነ ጦሩ ወደፊት ሄደ። ብዙም ሳይቆይ ጩኸትና ልልታ ከርቀት መስማት ጀመር። የራስ ካሳን ወደ ቀበሌያቸው ወደ አምባቸው መምጣት የሚያበስሩ የቀበሌው ነዋሪዎች የእንኳን ደህና መጡ እልልታ نبر نزيه يزيج أمبانواريو جيتا چو راس قاسا بقبليا چو عرف بلو عندان يقبليون چگرو چفتو لنال ملك ملك ياسيزو لنال بلو يامنالو يدلنا يقاطامي نگر خونو جيتا چو زاري بقبليا چو عرف بلو يمايكا يوكونا نزي من درتنيوش لغوربيت قبليوش أفافلاي كومو چوك بلو ومتارات راس قاسا وده غوربيت قبلي مزلق عجشون يابسالو عندي يجوهو كددل ما ميتوش غار تبرت لمفتر زيناون ياسرا چوتال قلالنا منم جنزب يمماس وطا يمقنانيا زدي يأيكيوبياويان تنتاوي قلال سلك قدامي يراس قاسا تاتاكي دور بقن يازماش أببا يتمرى كراس قاسا كرمو ولفي سيج ከዚህ ጦር ቀጥሎ ራስ ካሳ በክብር ዘብ ወታደሮቻቸው ታጅበው በወርቅ ጌጥ ወተሸለመችና ባጌጣቹ በቅሏቸው ላይ ተቀምጠው ይሄዳሉ። ከዚህ ወርቃማ በቅሎ ኋላ አንድ ፈርጠምና ረዘም ያለ ጥቁር አሽከራቸው ጥቁር ቀለም ያለውን የዘር ሐረጋቸውን ምልክት በብር ተከትቦ ያጌጣውን በትረ መንግስታቸውን ይዞ ይሮጣል። እቺ ለዚህ አሽከራቸው ብቸኛ ስራው ነች። ከዚህ በትረ መንግስት ያሽ ኋላ ሁለተኛው አሽከራቸው ተንቀሳቃሽ ዙፋናቸውን ተሸክሞ ሱክ ሱክ ይላል። ለዚህኛው አሽከራቸው ተንቀሳቃሽ ዙፋኑን ተሸክሞ የራስን ፈረስም ሆነ በቅሎ ዱካ ተከትሎ መሮጥ ብቸኛው ስራው ነች። ዛሬ ደጃዝማች ወንደሰን በተለመደው ቦታው የለም። ደጃዝማች ወንደሰን ያባቱን ግማሹን ያህል ጦር እየመራ በበጅሮን ለጥ ይበሉ ታጅቦ ያንት ቀን መንገድ ያህል ርቆና ቀድሞ ወደፊት ሄዷል። ክራስካሳና ካጀባቸው የክብር ዘባቸው ጦር ኋላ የንጉሰ ነገስቱ አማካሪ ቀኛዝማች ደህኔ ይሄዳል። እኛም ከዚህ ቀኛዝማች ጋር ተቀላቅለን ተጎኑ መሄድ ጀመርን። እንዲህ ከቀኛዝማች ደህኔ ጋር ስንሄድ ሶስተኛው የራስካሳ የግልዳሽከር በጀርባው አንዲት ከፍ ያለች ተጣጣፊ ወንበር ተሸክሞ ወለቱ አሽከር ጓደኞቹ ላይ ለመدرس ሲሮጥ ተጣጣፊው አወንበር ላይ ቦርድ ቀለም በተቀባች አንዲት ብረት ላይ ሜንት ኢን ቼኮስሎቫኪያ በቼኮስሎቫኪያ የተሰራ ይላል። ይገርማል። የቼኮስሎቫኪያ ምርት በገጠሪቱ ኢትዮጵያ ማለት ምን ያህል ያስገርማል። ከኛ በኋላ አብዛኛው ሹማምንት አስቂኙን ጥቁር ሹሏን በርኖስ ደርቦ ሲሄድ ያለባበሳቸው በአውሮፓ በመካከለኛው ዘመን ጊዜ የነበሩትን ዘራፊ ሽፍቶችን አስመስሏቸዋል። እንዲህ በዚህ መልኩ ስንጓዝ ከአዲስ አበባ ጋር ረዘም ብላለ ጊዜ ግንኙነት አልነበረንም። እና ነው ዛሬ የኛ ስልከኞች ገመሮቻቸውን ዘርግተው ግንኙነት ከአዲስ አበባ ጋር ለማድረግ እየሞከሩ ነው። መላው ዓለም ስለዚህ ጦርነት ምን ይያል እንደሆነ ምንም የምናቀው ነገር የለም። ጣሊያኖች እንኳን የደርሰው እንደሆነ እስካሁን የሰማነው የምናቀውም ነገር የለም። ምናልባት መቀሌን በጃቸው ወድቃ ሊሆን ይችላል። ምናልባትም ጣሊያኖች ወደን ባላጌ ዘልቀውም ሊሆን ይችላል። ብቻ ምንም ማናውቀምና ተቅላላ ተስፋችንን በዚህችው ስልክ ላይ ጥለን በታላቅ ትዕግስት መጠበቅ ጀመርን። የስልክ ግንኙነት ለማግኘት ሁለትም ሶስትም ሰዓት ምናልባትም ከዚያም ጊዜ በላይ ሊፈጅ ይችላል። አንዳንዴ ቃኑን ሙሉ ተመክሮ ፈጽሞ ላይሳካ ይችላል። ለጊዜው የምናቀው ነገር ቢኖር የራስየው መንገሻ ጦር ባድዋ ከሶስት ክፍለ ጦሮች ጋር ተዋግቶ የማይሆን መሆኑን ሲረዳ ወደ ተንቤን ሄዶ የኛ ጦር እስኪደርስ ድረስ በጫካ መግባቱንና የጣሊያኑ ጦር ያለ ብዙ ችግር በትግራይ መሬት ላይ እየተንሸራሸረ ወደፊት መሄዱን ብቻ ነው። ምዕራፍ 15 የጠላት ጦር ከፊታችን። ቀኑ ጥቅምት 24 ቀን 1928 ዓመተ ምህረት ነው። ጣሊያን የኢትዮጵያን ድንበር ጥሳ ከገባች ድፍን ወር መሆኑ ነው። የራስ ካሳ ጦር ወደ ሰሜን ገስግሶ ወራሪውን የጣሊያን ጦር ወደ መሃል ሀገር ዘልቆ እንዳይገባ ተዋግቶ ማቆም አለበት። ከመጀመሪያው ወደ ማላ ሀገር ከሚገሰግሰው የጣሊያን ብርጌድ ወይም ክፍለ ጦር የሚለዩን የተወሰኑ ተራራዎችና ብዙ ሰርጥ የሚበዛባቸው አስቸጋሪዎቹ የቆላማው ቀበሌ መንገዶች ብቻ ናቸው። ለማታ ራስ የሬዲዮ ኦፕሬተሮችን አስጠርተው ከንጉሰ ነገስቱ ጋር ያገናኙአቸው ዘንድ አዘዙ። የሬዲዮ ግንኙነት ምን ያህል አደገኛ እንደሆነና በቀላሉ ሊያጋልጠን እንደሚችል በወተውትም ራስ ካሳ ሳቅ ብለውና ትከሻን ቸብቸብ እያደረጉ አይዞህ እኔናሳቸው የሚስጥር ቃል አለን ተረነጋግረንበታል ከንጉሴና ታኔ በቀር ማንንም አያውቀውም አሉኝ። በኋላ ላይ እንደታየው እውነት ነበረኝ። ራሱ ማርሻል ባዶሊዮ ብዙ ጊዜ ከንጉሰ ነገስቱ የሚተላለፉ ወታደራዊ አመራሮች በሰሜን ካለው የኢትዮጵያ ከፍተኛ የጦር መሪዎች ሳይደርስ እጁ ይገባ እንደነበር አምኖ ተናግሯል። ኢጣሊያን የሬዲዮ ኦፕሬተሮች ከንጉሱ የሚተላለፉና ለኛ ቀልጣፋ ኦፕሬተሮች እንኳን ለፍቺ ጊዜ የሚወስዱ መመሪያዎችን ያላንዳች ቁልፍ በቀላሉ ይፈቱ እንደነበር በኋላ ላይ አይተናል። ከዚህ ሁሉ ሌላ የኛ ኋላ ቀርና ደካማ ሬዲዮ ልትስበው የማትችለውን የሬዲዮ ትዕዛዝ በቀላሉ ስበው እጃቸው ያስገቡ ነበር። አዎ እቺ መከረኛ የማትረባ ሬዲዮ አንድ ቀን የሰፈርደበትን ቦታ አጋልጣ ለጠላት እንደምትሰጠን የነበረኝ ፍራቻ ትክክል ነበር። አንድ ቀን ማለዳ ራስ ካሳ ከጥቂት ወታደሮች ጋር በቅርብ ወዳለች አንዲት ጥንታዊት ቤተክርስቲያን እንደሄዱ እኔም በድንኳኔ ተቀምጬ በቁርባን መስታወት ፊቴን እያየሁ ጥሜን ለመላጨት ስታገል አንድ አሽከር ከድንኳኔ በራፍ ተገትሮ ጣሊያኖች መጡ ቶሎ ቶሎ ጌታዬ እያለ ይዘላብት ጀመር። አሽከሩ በጣም ተረብሿል። ጣሊያኖች ከኛ ቢያንስ 200 ኪሎ ሜትር ርቀው እንዳሉ በተሰባበረ አማርኛ ላስረዳው ስሞክር ለኔ መናገሩ አጉል ድካም መስሎ ስለተሰማው ጣሊያኖች መጡ እያለ በየድንኳኖች በራፍ ጮኸቱን ለቀቀው። ሁኔታው አስገርሞኝ ከድንኳኔ ስወጣ የሚያጉረመርም የአውሮፕላን ድምፅ ሰማሁና የጦር ሜዳ መነጽሬን አስተካክዬ ሰማዩን ቃኘው። አዎ ባለ ሶስቱ ሞተር ትልልቆቹ የጣሊያን አውሮፕላኖች ነበሩ። በግምት 2000 ሜትር ከፍታ ላይ ተንሳፈው ወደኛ ይበሩ ነበር። የኔ ተንቀሳቃሽ ድንኳን ሁሌም የምትቆመው ከራስ ትላልቅ ድንኳኖች ጎን ስለሆነ ለጀማሪ አውሮፕላን አብራሪም ቢሆን በቀላሉ ኢላማ ውስጥ የምትገባ ነበረች እና የቃ ንብረት ለማሸሽ ቀርቶ የገዛ ነፍሴን ለማዳን መሸሸጋ ቢጤ እንኳን ለመፈለግ ዘግይቶ ነበር። በርካታ ወታደሮች ጠመንጃቸውን እየፈላለጉ ድንጋይ ተንተርሰው ለተኩስ ተዘጋጅተዋል። በርካታ ያሉ ሴቶችና ሕፃናት በመረበሽ ከወዲያ ወዲህ ነፍስ አውጪኝ ይሮጣሉ። አውሮፕላኖቹ በሰፈራችን አናት ላይ ሲያንዣብቡ ሰፈራችን ጠውጥ ይሆነች። ተራራውን ታቅፎ የመሸገው ጦራችን በእነዚህ የሰይጣን ቆርቆሮዎች ላይ የጥይት ናዳውን በከንቱ አቀፈቀፈው። አብዛኛው ወታደር አውሮፕላን ሲያይ የመጀመሪያው ጊዜ በመሆኑ ጎበዝ ተኳሽነቱን አገር ምድሩ የመሰከረለት ጀግና እንደምን ይችን ቆርቆሮ ሊስት እንደቻለ እያሰበ ይገረማል። ብቻ ከአሮጌ ጠመንጃዎች ጫፍ ቡልቅ እያለች የምትወጣው የባሮድ ጭስ ለጣሊያን ልምድ ያላቸው አብራሪዎች የጦራችንን አሰፋፈር አጋልጣ ሰጠች። አውሮፕላኖቹ ሰፈራችንን ቃኝተው ሲያልፉን ያላዩ መስሎን ለጊዜው ተደሰት። ግን ብዙም ሳይቆዩ የሸንጌን ሐይቅ ዞረው በጦር ሰፈራችን አናት ላይ ዝቅ ብለው ሲበሩ እንዳገኙን ተረዳን። ከአሁን በኋላ ጥንቁቆችና ለጣሊያን አውሮፕላኖች የቦምብ ውርጅብኝ ዝግጁ መሆን እንዳለብን ሁላችንም ተረዳን። ራስ ካሳ ከቤተ ክርስቲያን እንደተመለሱ በአስቸኳይ ሽማምንቱን ለምክር ጠርተው ከመከሩ በኋላ በተቻለ ፍጥነት ከጣሊያኖች የቦምብ ውርጅብኝ መከላከያ ምሽግ እንዲቆፈር ለሽማምንቱ ትዕዛዝ ሰጡ። ሐሳቡ በጣም ጥሩና ጠቃሚ ነበር። ግን የኢትዮጵያ መንግስት ተግባራዊ ማድረግ አስቸጋሪና ፈጽሞ የማይቻል ነገር ነበር። እንኳን ተራው የገበሬ ወታደር ይቀርና አሉ ከሚባሉት ታላላቅ ሹማምንት እንኳን ያ እንዲቆፈር የታዘዘው ከጣሊያኖች አውሮፕላን የቦምብ ውርጅብኝ መከላከያ ወይም መሸሸጊያ ምሽግ ምን እንደሚመስልና እንዴትስ መቆፈር እንዳለበት የሚያውቅ አንድም ሰው አልነበረም። እንደዚህም ሆኖ አሁን ከ70 ሺህ ከሚበልጠው የራስ ካሳ ሰራዊት ውስጥ አንድ ከጥቂት ወራት በፊት በአዲስ አበባ በእንግሊዝ ኤምባሲ ግቢ ውስጥ ከአውሮፕላን ቦምብ መከላከያ ምሽግ ሲቆፈር ያየው ወታደር ተገኘ። ትልቁና ዋናው ችግር ግን ኢትዮጵያውያን የጉልበት ሥራ ከበሽታ በላይ አጥብቀው የሚጠሉ መሆናቸው ነበር። ራስካሳ በዚህ በእንግሊዞች ኤምባሲ ምሽግ ሲቆፈር ባየው ወታደር ተቆጣጣሪነት ምሽጉን ዲቆፈር ሁሉም ሹሞች የምሽጉን አቋፋፈር ቆመው እንዲያዩና እንዲያጠኑ ካዘዙ በኋላ ሙሉ ኃላፊነቱንም ለቀኛዝማች አበበ አሳልፈው ሰጡ። ምስኪን ቀኛዝማች አበበ ቀኑን ሙሉ ከድንኳን ወደ ድንኳን እየሮጠ ሹማምንቱን የምሽጉን አቋፋፈር እንዲመለከቱ ሲማጸን ዋለ። ቀኛዝማች አበበ እንዲህ ቀኑን ሙሉ ሲሮጥ የዋለበት ልመና ውጤት አሳዛኝ ነበር። ሰባሽው ጦር ውስጥ ሊቆፈር ወደ ታሰበው ምሽግ ቦታ ብቅ ያሉት ጥቂት ሹሞች ብቻ ነበሩ። ቀሩት ሹሞች ራስካሳ እኛን ለማዘዝ ምንም መብት የለውም ብለው እንዲሁ በየድንኳናቸው ወሬያቸውን ሲሰልቁ ዋሉ። ብዙም ሳይቆይ ሌላ ሁለተኛ ችግር ተፈጠረ። ያም ችግር ምሽጉን ማን ነው የሚቆፍረው? እንደገና ምሽጉን ቆፋሪ ሰው ሲፈልጉ ቆይተው በመጨረሻ ላይ አንድ የተገዛ ባሪያ አገኙና ይዘውት መጡ። እንግዲህ ከአውሮፕላን ቦምብ ውርጅብኝ መከላከያ ወይም መደበቂያ ምሽግ በአንድ ባሪያ ጉልበት መቆፈር አለበት ማለት ነው። አንድ ሰው ብቻውን ምሽጉን ሲቆፍር ሌሎቹ ቆመው እያዩ ይስቁ ነበር። ትልቁ ኃላፊነት የተሰጠው ቀኛዝማች አበበም ቢሆን ችግሩ ይህን ያህል ያስጨነቀው አይመስልም። እሱም ከመሰል ጓደኞቹ ጋር ቆሞ እያወራ ይስቅ ነበር። እንደማየው ይህ ምስኪን ሰው ይህን ምሽግ በሳምንትም ቆፍሮ አይጨርስም። ለምን ሌሎች ወታደሮች በቆፋሮ አይረዱትም? ይሄ ቆፋሮ ለአንድ ሰው አድካሚና ረጅም ጊዜ ይወስዳል እኮ ስል ቀኛዝማች አበበን ጠየቁት። ሌሎች ቀኛዝማች በመገረም እያየኝ እዚህ ማን አለ ብለው ነው ጌታው አለኝ በግልጽነት። ወዲያው በአካባቢው ዝም ብለው ወሬ ወደሚሰልቁት ወታደሮች ጣቴን ቀስሬ ሳሳየው ቀኛዝማች አበበ አሁን ኮስተር ብሎ ጌታው እነዚህ እኮ ወታደሮች ናቸው፣ አንዳቸውም ዶማና ካፋሽ ብለው አያነሱ አለኝ። ቀኛዝማች አበበ እውነቱን ነበር። በኋላ ላይ እንደተረዳሁት የኢትዮጵያ ወታደር ምንም እንኳ ለራሱ ደህንነት ቢሆንም ራሱን ዝቅ አርጎ ጉድጓድ ቆፍሮ አይደበቅም። መደበቅ ማለት ፈሪና ወራዳ ማለት ነው፣ ቢያንስ ለገበሬው ወታደር። በጠቅላላው የጦርነት ጊዜ የራስካሳ ሰራዊት አንድም ከአውሮፕላን ቦምቦች መከላከያ ምሽግ ቆፍሮ አያውቅም። በሰፊው የተወራለትና በአውሮፓ በሚታተሙ ጋዜጦች ተጋኖ የተነገረለት የመቅደላው ምሽግ ምናልባት ታላቁ የጦር መሪ ዳግማዊ ቴዎድሮስ ከእንግሊዞች ጦር ለመከላከል የገነባው ቅርስ ካልሆነ በስተቀር የራስካሳ ጦር አንድም ምሽግ ለመገንባት አልሞከረም። ማምሻው ላይ ወደዚያች በአንድ ሰው ወደምትቆፈር ምሽግ ብሄድ የምሽጓ ብቸኛ ቆፋሪ በስራው ላይ አልነበረም። በሁለተኛው ቀን ያ ሰው ወደ ምሽግ ቆፈራ ስራው ብቅ ሳይል ቀረ። ምሽጉም እንደተጀመረ ሳያልቅ በዚያው ቀረ። በሚቀጥለው ቀን ገና ጎህ ሳይቀድ አቶ ተሰማ ቀሰቀሱኝ። ምነው አቶ ተሰማ እንዲህ በማለዳ ብላቸው፣ የለም ይነሱ፣ ቶሎ ይበሉ ጌታ ይነሱ። አቶ ተሰማ መወትወታቸውን ቀጠሉ። እንደ ነገሩ ቀልጠፍ ብዬ ለባበስኩና ጠመንጃዬን አንግቼ አይኔን እያሻሸው ከድንኳኔ ወጣው። ሁለቱ የራስ ትልልቅ ድንኳኖች ያለ ወትሯቸው ያለ ዘብ ተገትረዋል።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ዝግጅት ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።